ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ዝግጅታችን አሁን ጀመረ። በደጋዳሞት ወረዳ ከ30 በላይ ሲቪሎች በታጣቂዎች መገደላቸውን የአማራ ክልል መንግስትና ነዋሪዎች ተናገሩ። እንዲሁም የትላንቱ የአዲስ አበባ ከተማ ተኩስና የሰሞኑ የሰላም ስምምነት ጥያቄ አስነስቷል የሚሉትና ሌሎች የሀገር ውስጥና ዓለም አቀፋዊ ዜናዎቻችን በምሽቱ ተካተዋል። ህዳር 30 2017 ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? አስማማየ ነኝ። ምሽቱን እያስተናገድኳችሁ ከእናንተ ጋር አብራችሁ አመሻለሁኝ። ለዓለም ዜናዎቹ ስመኝሽ ቆየ እዚህ አብራኛለች። የስቱዲዮ ቅንብሩ ደግሞ ኤልያስ አስማሪ ይመራልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @amharic ላይ በቀጥታ እየተከታተላችሁን ከኛ ጋር እንድታመሹ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። ስመኝሽ ትጠብቃችኋለች።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ የአሜሪካ የወንጀል ፍትህ ልዩ አምባሳደር በኢትዮጵያ ጉብኝት እያደረጉ ነው፣ የጋና የቀድሞ ፕሬዚዳንት ጆን ማሃማ ወደ ስልጣን ሊመለሱ ነውና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶሪያ ጉዳይ ሊወያይ ነው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በአዲስ አበባ ከተማ ትላንት የተሰማውን ተኩስ በተመለከተ መንግስት ግልጽ መረጃ እንዲሰጥ ኢዜማ ጠየቀ። ተኩሱ የተፈጸመው ወደ ተሐድሶ ስልጠና በሚጓዙ የቀድሞ የኦነግ ታጣቂ ቡድን አባላት ነው ያለው የአዲስ አበባ ፖሊስ ለተፈጠረው ድንጋጤና መረበሽ ይቅርታ ጠይቋል። አድማጮች፣ የዚህ ዜና ዝርዝር በትንታኔው መጽሔታችን ይቀርባል። በዩናይትድ ስቴትስ ዓለም አቀፍ ወንጀል ፍትህ ልዩ አምባሳደር ቤት ሻንቫክ ወደ ኢትዮጵያ መጓዛቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አስታወቀ። አምባሳደሯ ከህዳር 29 እስከ ታህሳስ 2 በአዲስ አበባ ጉብኝት እንደሚያደርጉ ያመለከተው የሚኒስትር መስሪያ ቤቱ በቆይታቸው ከኢትዮጵያ መንግስት፣ ከዓለም አቀፍ የፍትህ ተሟጋቾችና ከአፍሪካ ህብረት ተወካዮች ጋር እንደሚገናኙ ገልጿል። መግለጫው አክሎ አምባሳደሯ በዋናነት በኢትዮጵያና በአጠቃላይ በአፍሪካ የሽግግር ፍትህና ተጠያቂነትን የሚያበረታቱ ስራዎችን ማስፋፋት በሚቻልበት ጉዳይ ላይ ይወያያሉ ብሏል። አምባሳደር ቫን ሻክ በኢትዮጵያ የሽግግር ፍትህን ለማሳካት በወጣው ረቂቅ አዋጅ ዙሪያ ለመወያየት ዓለም አቀፉ የጸጥታ ጥናት ተቋምና የኢትዮጵያ የፍትህ ሚኒስቴር መስሪያ ቤት ባዘጋጁት ጉባኤ ላይ ንግግር እንደሚያደርጉም ተመልክቷል። የምዕራብ አፍሪካዊቷ ጋና በተካሄደው ፕሬዝዳንታዊ ምርጫ በመንግስት የኢኮኖሚ አያያዝ የተማረሩ መራጮች በሰጡት ድምጽ የገዢው ፓርቲ እጩ የነበሩት ምክትል ፕሬዝዳንት ማህሙድ ባውሚያ መሸነፋቸውን ተከትሎ ተፎካካሪያቸው የቀድሞ ፕሬዝዳንት ጆን ማሃማ ወደ ስልጣን ሊመለሱ ነው። የምርጫው ውጤት ይፋ ከሆነ በኋላ ባውሚያ ለጋዜጠኞች በሰጡት መግለጫ ጋናውያን ለውጥ ለማግኘት የወሰኑትን ውሳኔ እንደሚያከብሩ ተናግረዋል። ለአዲሱ ተመራጭ ፕሬዝዳንት ጆን ማሃማም እንኳን ደስ አሎት መልእክት አስተላልፈዋል። እንደ አውሮፓውያን አቆጣጠር ከ2012 እስከ 2017 ጋናን የመሩት የ65 ዓመቱ ማሃማ በምርጫው ዘመቻ ወቅት ለኢኮኖሚው ቅድሚያ በሚሰጥ መልኩ ሀገሪቱን በተለያዩ ዘርፎች ድጋሚ እንድታንሰራራ እንደሚያደርጉ፣ ሀገሪቱ ከገባችበት የኢኮኖሚ ቀውስ ለመውጣት ምርጫውን ብቸኛ መንገድ አድርገው ለቆጠሩት ወጣቶች ቃል ገብተዋል። የማሃማ ማሸነፍ ከቅርብ ጊዜ ወዲህ በዓለም ዙሪያ በተካሄዱ ምርጫዎች በስልጣን ላይ ካሉ መሪዎች ይልቅ ተቃዋሚዎችን በመምረጥ በዩናይትድ ስቴትስ፣ እንግሊዝ፣ ፈረንሳይና ደቡብ አፍሪካን ጨምሮ በበርካታ ሀገራት የታየውን አካሄድ የሚያጠናክር መሆኑም ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሶሪያው ፕሬዝዳንት በሽር አልአሳድ ከስልጣን መወገዳቸውን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶሪያ ጉዳይ ላይ ዛሬ ሰኞ በዝግ ይወያያል። ለ14 ዓመታት የዘለቀው የሶሪያ እርስ በርስ ጦርነት፣ ለአሳድ ወታደራዊ ድጋፍ ስትሰጥ የቆየችው ሩሲያ፣ በተለይ የመንግስታቱ ድርጅት በጎላን ተራራዎች አካባቢ በነበረው የሰላም ማስከበር ተልእኮ ላይ ሊኖረው ስለሚችለው ተጽዕኖ ውይይት እንዲደረግ ጠይቃለች። እስራኤል ትላንት እሁድ ህዳር 29/2017 ዓ.ም የተባበሩት መንግስታት ድርጅት ቁጥጥር የሚያደርጉበትን የጎላን ተራራዎች ላይ ወታደሮቿን ያሰማራች ሲሆን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እርምጃው ለእስራኤላውያን ደህንነት አስፈላጊ ነው ብለዋል። በቀጣይ ሶሪያን ማን እንደሚመራና ለአምስት አስርት ዓመታት ከዘለቀው የአሳድ ቤተሰብ አገዛዝ በኋላ ሀገሪቱ ለዓመታት ከነበረችበት ጦርነት እንዴት እንደምታገግም ግን እስካሁን ግልጽ አይደለም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት ለጋዜጠኞች በሰጡት መግለጫ ፕሬዝዳንት ቭላድሚር ፑቲን ለአሳድ ጥገኝነት ለመስጠት መወሰናቸውን ገልጸው ፑቲን ከአሳድ ጋር ለመገናኘት ግን እቅድ እንደሌላቸው አመልክተዋል። አሳድ በአሁኑ ሰዓት ስለሚገኙበት ቦታም አስተያየት ለመስጠት ፈቃደኛ አልሆኑም። ሆኖም የሩሲያ የዜና ማሰራጫዎች እሁድ ዕለት ከአሳድ ከነቤተሰቦቻቸው ሞስኮ መግባታቸውን ዘግበዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ሰኞ ዕለት በሰጡት መግለጫ ቻይና በሶሪያ ያለውን ሁኔታ እየተከታተለች መሆኑን ገልጸው የሶሪያ የወደፊት ዕጣ ፈንታ ሊወሰን የሚገባው በሶሪያ ሕዝብ ብቻ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም እሁድ ዕለት ባወጡት መግለጫ አሜሪካ ሁኔታውን በቅርብ እንደምትከታተልና በቀጠናው ካሉ አጋሮቿ ጋር አብራ እንደምትሰራ አመልክተዋል። በሳምንቱ መገባደጃ በሄቲ ዋና ከተማ ውስጥ በተቀሰቀሰ አሰቃቂ ሁከት 200 ሰዎች መገደላቸውን የተባበሩት መንግስታት ድርጅት ሰኞ ዕለት አስታውቋል። ግድያው የተፈጸመው አንድ የተደራጁ ቡድኖች ቡድን አለቃ ፖርቶ ፕሪንስ ውስጥ የሚገኙ የባዕድ አምላኪዎችን ለመግደል በማስተባበሩ መሆኑም ተገልጿል። ግድያውን በበላይነት የመራው የወረበሎቹ ቡድን መሪ ወንድ ልጁ ለደረሰበት ህመም ተጠያቂው የእምነቱ ተከታዮች መሆናቸውን በማመኑ ግድያውን መፈጸሙንም የሰላምና ልማት ኮሚቴ የተሰኘው የሲቪል ተቋም ገልጿል። በሄቲ የሚንቀሳቀሰው ይህ ተቋም ባወጣው መግለጫ በልጁ ላይ ድግምት የመላክ ችሎታ አላቸው ብሎ የሚያምኗቸውን አረጋውያንና የባዕድ አምልኮ ተከታዮችን ጭካኔ በተሞላበት መንገድ ቅጣት ለመቅጣት ወስኗል ብሏል። አክሎም የወንበዴዎቹ ቡድን ወታደሮችም ጥቃት ያደረሰባቸውን ሰዎች መኖሪያ ቤት በመለየትና መሪው ወደሚቆጣጠረው ስፍራ በመውሰድ ግድያው እንዲፈጸምባቸው ረድተዋል ሲል አብራርቷል። ሀያል መሆኑ በተገለጸው የወረበሎች መሪ ዋና መዲናዋ ውስጥ የተቀነባበረው ግድያ ቢያንስ 184 ሰዎች መገደላቸውን ያስታወቁት የተባበሩት መንግስታት ድርጅት የመብት ተቋም ኮሚሽነር ቮልከር ተርክ ይህ ግድያ በዚህ ዓመት ብቻ በሄቲ ውስጥ የተገደሉትን ሰዎች ቁጥር ወደ 5000 ያደርሰዋል ብለዋል። የተደራጁ ወንጀለኞችን ለመቆጣጠር በኬንያ የሚመራ የፖሊስ ድጋፍ ተልእኮ በዩናይትድ ስቴትስ እና በመንግስታቱ ድርጅት ድጋፍ ቢሰማራም ወረበሎቹ አሁንም 80% የሚሆነውን የከተማዋን ክፍል እንደሚቆጣጠሩና የሚያደርሷቸው ጥቃቶችም እየጨመሩ መሄዳቸው ተመልክቷል። በእነዚህ ቡድኖች ምክንያት ሄቲ ውስጥ ከ700,000 በላይ ሰዎች በሀገር ውስጥ የተፈናቀሉ ሲሆን ግማሽ የሚሆኑት ህጻናት መሆናቸውን የመንግስታቱ ድርጅት መረጃ ያመለክታል። በደቡብ ሊባኖስ በተደረገ ውጊያ 4 ወታደሮች መገደላቸውን የእስራኤል ዋን ጦር ዛሬ ሰኞ አስታውቋል። ወታደሮቹ ከአንድ ብርጌድ የተውጣጡ መሆናቸውን ያመለከተው ወታደራዊ መግለጫ መቼና በምን ሁኔታ እንደተገደሉ ግን አላብራራም። የእስራኤል ጦር ይህን ያስታወቀው በእስራኤልና ሊባኖስ በሚገኘው የሂዝቦላ ታጣቂ ቡድን መካከል የተኩስ አቁም ከተደረገ ከሁለት ሳምንታት በኋላ ነው። የሊባኖስ ጦር በበኩሉ ሰኞ ዕለት ባወጣው መግለጫ እስራኤል ባካሄደችው የአየር ጥቃት በደቡብ ሊባኖስ በሚገኝ የጦር መከላከያ ኬላ አቅራቢያ አንድ መኪና በመምታት አንድ ሰው ሲገድል 4 ወታደሮችን ማቁሰሉን አስታውቋል። የእስራኤል ባለስልጣናት ከየመን ተነስተዋል ብለው እንደሚያምኑ የገለጹት ጥቃትም በመካከለኛው እስራኤል በምትገኘው ያቭኔ ከተማ የሚገኝ የመኖሪያ ህንጻ ላይ እንዳረፈ ያስታወቁ ሲሆን ስለደረሰው ጉዳት ግን የተገለጸ ነገር የለም። ሁለቱም ወገኖች ወታደሮቻቸውን ከደቡብ ሊባኖስ ድንበር ለማራቅ ያደረጉ ስምምነት ጦርነቱን በከፍተኛ ደረጃ ቢቀንሰውም አሁንም በአካባቢው ጥቃቶች ይፈጸማሉ። በመጨረሻም ቻይና በዩናይትድ ስቴትስ የቺፕ አምራች የሆነው ኒቪዲያ ኩባንያ ገበያውን ሙሉ ለሙሉ በመቆጣጠር የሀገሪቱን የጸረ ገበያ ጠቅላይ ህግ ተላልፏል ስትል ምርመራ መጀመሯን ዛሬ ሰኞ አስታውቃለች። ውሳኔው ዋሽንግተን በቅርቡ በከፊል ኤሌክትሪክ አስተላላፊ የሆኑ ቺፕ አምራቾች ላይ የጣለችው እገዳ የበቀል እርምጃ ተደርጎ እንደሚታይ ተገልጿል። የቻይናን ገበያ የሚቆጣጠረው ተቋም ባወጣው መግለጫ ኒቪዲያ የተሰኘው ኩባንያ ሜላኖክስ የተሰኘውን የቴክኖሎጂ ተቋም በገዛበት ወቅት ስምምነት የተደረሰባቸውን ኃላፊነቶች መጣሱን አስታውቋል። የቻይና ጸረ ገበያ ጠቅላይነት ህግ በምን መልኩ እንደጣሰ ግን አላብራራም። ሶፍትዌሮችንና ሃርድዌሮችን በሰው ሰራሽ ልህቀት በማምረት የሚታወቀው ኒቪዲያ በጉዳዩ ላይ ምላሽ ባይሰጥም የቻይናን ውሳኔ ተከትሎ የኩባንያው አክሲዮን ግብይት በ2.2 ከመቶ መቀነሱ ተመልክቷል። ቻይና ምርመራ ማካሄድ የጀመረችው ዩናይትድ ስቴትስ ባለፈው ሳምንት በቻይና ከፊል የኤሌክትሪክ ማስተላለፊያ ኢንዱስትሪ ላይ ዘመቻ ከጀመረች በኋላ ነው። የኒቪዲያ የቺፕ ምርቶች በቻይና ከፍተኛ ፍላጎት የነበራቸው ቢሆንም ዩናይትድ ስቴትስ ቻይና ዘመናዊና የተሻሻሉ ቺፖችን እንዳታገኝ የምታደርገው ጥረት ኩባንያውን ክፉኛ ጎድቶታል። አድማጮች ለሰዓቱ ያዝናቸው ከዓለም ዙሪያ የተሰባሰቡ ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ።
ስመኝሽን ለዓለም ዜናዎቹ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የሰኞ ምሽት የአሜሪካ ድምጽ ዝግጅታችን ነው። ያስተናግድኳችሁ ያለሁት አስማማው ነኝ። በምሽቱ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየሁ ገበያው ማብራናለች። እንዲሁም ስቱዲዮ ቅንብሩ እየመራልን የሚገኘው ኤልያስ አስማረ ነው። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ቀጥተን እናልፈው ወደ ምሽቱ አብይ ርዕስ ነው። በአማራ ክልል ምራብ ጎጃም ዞን ደጋዳሞት ወረዳ ፈረሴት ተባለች ከተማ ህዳር 27 ቀን 2017 ዓ.ም የፋኖ ታጣቂዎች ፈጸሙት በተባለ ጥቃት 37 ሲቪሎች መገደላቸውን የክልሉ መንግስት አስታወቀ። በሌላ በኩል የአሜሪካ ድምጽ ያነጋገራቸው የሟች ቤተሰቦችና የከተማዋ ኗሪዎች የወረዳውን አስተዳዳሪ ጨምሮ ከ30 በላይ የወረዳው አመራሮች በአካባቢው እንቀሳቀሳሉ ባሏቸው የፋኖ ታጣቂዎች መገደላቸውን ገልጸዋል። ሏሪዎቹ ሰዎች የተገደሉት ዳር 26 ቀን 2017 ዓ.ም ምረት ከሰዓት በኋላ ነው ብለዋል። ላለፉት 2 ወራት በፋኖ ቁጥጥር ስር እንደነበሩ እና አንድ ስማቸው እንዲጠቀስ ያልፈልጉ የመንግስት ሰራተኛ ግድያው ሲፈጸም በቦታው ነበርኩ ብለዋል። በጉዳዩ ላይ ከፋኖ ታጣቂዎች መረጃ ለማግኘት ያደረግነው ጥረት አልተሳካም። ከፌደራልና ከክልል ባለስልጣናትም መረጃ ለማግኘትም ያደረግነው ጥረትም አልተሳካም። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው አርብ ህዳር 27 ቀን 2017 ዓ.ም በክልሉ መንግስት ለሚመራው አማራ ሚዲያ ኮርፖሬሽን በሰጡት መግለጫ ጽንፈኛ ሲሉ የጠሯቸው ታጣቂዎች ከመስከረም 29 ቀን 2017 ዓ.ም ጀምሮ አግተው ከያዟቸው 97 ለህዝብ አገልግሎት የሚሰጡ ሰራተኞች 37ቱን አርብ ህዳር 27 ቀን 2017 ዓ.ም በግፍ ጨፍጭፈው ገድለዋል ሲሉ ተናግረዋል። አቶ ደሳለኝ ለጥቃቱ ተጠያቂ ያደረጉትን በስም የጠቀሷቸው የጎጃም ፋኖ አመራሮችን ነው።
ደጋዳሞት ፈረስ ቤት ሚካኤል አካባቢ እና በዙሪያው በነበሩ የመንግስትም ህዝባዊ አገልግሎት የሚሰጡ ከ97 በላይ የህብረተሰብ ክፍሎች አስሮ እጃቸው እግራቸውን እያሰሩ እየፈቱ 2 ወር ካቆዩ በኋላ ከመስከረም 29 ቀን ጀምሮ እሱ በሚንቀሳቀስባቸው ቦታ እየወሰደ ከ100,000 እስከ 1,000,000 ብር ድረስ ቤተሰቦቻቸውን ብር እያስከፈለ ከቆየ በኋላ ፈረስ ቤት ሚካኤል የሚገኝ ትምህርት ቤት ጥንቅ ይዟቸው የቆዩትን 37 ሰዎች ረሽኗቸዋል። በነ ዝናቡ፣ በነ አስረስ፣ በነ ዘመነ እና መሰል ቡድኖቹ በነ እኔ ያለ የሚመራው ቡድን እዛው አንድ ሰፈር አንድ ቀይ ካደጉበት ሰፈር የሰበሰባቸውን ወንድሞቻችን ወገኖቻችን 37 ሰዎች ብለን እናንሳ እንጂ ቀሪዎቹንም አወይዟቸው ሄዷል። ምን ያህል ይሞቱ ምን ያህል ይቅሩ ገና የጸጥታ መዋቅራችን ወደዚሁ ቀጠና እየሄደ ስለሆነ ማጣራት የሚያስፈልገው።
ላለፉት 2 ወራት በፋኖ ታጣቂዎች ቁጥጥር ስር እንደነበሩ የገለጹልን ለደህንነታቸው ስለሚሰጉም ስማቸው እንዳይጠቀስ የጠየቁ ግለሰብ ፋኖ አካባቢውን ሲቆጣጠር ጀምሮ 115 የወረዳው አመራሮችንና የጸጥታ ኃይሎችን እንዲሁም ግለሰቦችን በቁጥጥር ስር መዋሉን ይናገራሉ።
መስከረም 29 አምስት ቀን ይገባል። ከኔ በኋላም ብዙዎች ገብተዋል። እንገባም ሁሉም ሁላችንም አብረን ነበርን። በኋላ ግን እያንዳንዱ እንደ ወንጀልም ብዬ እንደ የወንጀልም ታችን ቦታ ተለይቶበት ወንጀል መርማሪ ራሱን የቻለ ቡድን አላቸው። በእነሱ እየተጠናከረ ይሄ ነገር ለእነዚህ አይገባም በጥላቻም ወይም ደግሞ በዚህ ልክ ይሄ የሚያስቀጣ እንትን አይደለም ምክር የሚደረግ አይደለም ለህዝቡ እንትን ብለን ህዝብ እንትን ማድረግ የለብንም በሚል እየመለሱ ወዲያውኑ የፈቷቸውም አሉ። ከመቶ 15 ረጅም ጊዜ የቆየን 57 አካባቢ ነን። እስከ መጨረሻው ቀን እስከምንደርስ ወደ እንትን ስንሄድ 41 ነው መጨረሻው ጊዜ እንትን ያደረገው ወደ ኖርማሊክ ቦታ የቦታ ቀያርና ይሄ መጨረሻው ሳምንት ላይ የተደረሰበት ምክንያቱ እኛን ያስፈቱ ምናምን እናም ያልቅቀፋ እናደርግ ነበር ውስጥ ነው ተለማገኝ እኛም ውስጥንም በልብስ ቀያርን ብረዳ ብየጣፍን ይልክ ነበረ ነው። ቤተሰቦቻችንም በእርግጥ አሁን ከወጣ በኋላ እንትን ስልም መከላከያም ጋር እየደወሉ ብዙ ነገር ይናገሩ እንደነበርና ድረስላቸው ባሎቻችን ታስረዋል እናም እያሉ ይደውሉ ነበር እንደሚባል መረጃ ከወጣም በኋላ ሰምተናል። እና እነሱም ውሳኔ ተያደረጉበት የድሮን እንቅስቃሴ የድሮን ጥቃት እነሱ ጋር የደረሰው ጥቃት ከእነሱ በላይም ከአካባቢ ላይ የተጣለው ድሮን ንጹሐንም እንትናል የሚባል ነገር አለ። ቦታ ተቀይሮ ከነበርንበት የማረሚያ ቤት ቦታ ተቀይሮ ወደ መጨረሻ ቀን 41 መምር ነው ሐሙስ ማታ ስታት ነው 31 እንደ ወንጀል እንትናችን ኖርማሊ የምንሻና የፖሊስ እንትኖች ያስበዛት እንትን ያደረጉት የቀሩት ጋር
መንግስት የወረዳው አመራሮች መገደላቸውን ይፋ ካደረገ በኋላ በማህበራዊ ሚዲያ ላይ የተሰራጨ አንድ ቪዲዮ ታይቷል። በቪዲዮው ላይ አሁን ተገድሏል የተባሉትን ሰዎች ጨምሮ ማብራሪያ ሲሰጡና ይቅርታ ሲጠይቁ ይስተማል። በፋኖ ታጣቂዎች ታስረው እንደቆዩና እንደተለቀቁ የገለጹልን ግለሰብ ለቪዲዮ ጠይቀናቸው ቪዲዮ ሲቀረጽ እንደነበሩና እሷቸውም አቋማቸውን ገልጸው እንደነበር ተናግረዋል። ቀረጻው የተካሄደውም ከአንድ ወር በፊት እንደሆነም አክለዋል። የደጋዳሞት ወረዳ የእንስሳት ሀብት ጽፈት ቤት ኃላፊ የነበሩት አቶ ዘመኑ ይባቤ የቅርብ ዘመድ በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ አሳስበው የሶስት ልጆች አባት የሆኑት ወገናቸው በተጠቀሰው ቀን በታጣቂዎች መገደላቸውን ተናግረዋል።
አመራር የነበረ አንድ ሶስት አራት አመት ሞተ። እስካሁን ድረስ አመራር ነው እያገለገለ ነበር እና በቤተሰብ ምናምን ሌላ ሰው ሊቀጥ አመራር መሆን አይችልም የዚህግና ምናምን ተብሎ ተጠይቆ ነበረ። ከዛ ልክ ምናምን ብሎ ቆኝ በአጋጣሚ መከላከያ ወረዳውን ሲለቅ ስርም 29 አካባቢ ጥሏቸው ሄድ በ30% እዛው አካባቢ ከተማው አካባቢ ነው በቁጥጥር ስር ነው። እስካሁን ድረስ በእስር ቤት ነበሩ። አሁን መከላከያ መች ሰሞኑን ወረዳውን ሲቆጣጠር ጥፋት አለባቸው ተብሎ በፋኖ ስፔሽል ኮሚሽን ኢንተርናሽናል የተደረገ መከላከያ ካምፕ አብረው ነበር የሚያደርጉት። መከላከያ ነው እንግዲህ ጥሏቸው ሲወርድ እዛ ወረዳ ላይ አስተዳደር ጽሕፈት ቤት ይባላል እዛ ውስጥ መከላከያ ያሉ አመራሩ በሙሉ 40 ምናምን አመራር እዛ ተጠብቆ ነበር እና በዛ ምክንያት ነው እና መከላከያ ሲወጣ እናንተ ናችሁ ከዚህ ጋርም መደቀች ያለ ህዝቡንም መረጃ የሰጣችሁ ለፋኖ መረጃ የሰጣችሁ እያስመታችሁ ስለሆነ ብሎ ነው ሰላም የተባለው። እንግዲህ መከላከያ ጥሏቸው ሄደ። በተኝበት ነው ጥሏቸው ወደ ደንብ ይወረዱ ማለት ነው። ከዛ በኋላ ነው እነሱ በቁጥጥር ስር ዋሉ። እንግዲህ እዛ ስፔሻል ስለሆነ እንግዲህ ያው ህዝቡ ግን አመራሩን በሙሉ ያውቀዋል። እንግዲህ እንደሚታወቀው አማራ ክልል ተቀባይነት ያለው ብልጽግና አመራር የለም። ማንኛውም እንግዲህ ግማሹ ወረዳ ላይ ግማሹ ፋኖ ነው፣ ግማሹ ብልጽግና አመራር ይሆናል። አባትና ልጅ የሚዋጋበት አለ፣ ሚሊሻ ይሆናል፣ አባት ፋኖ ይሆናል። በዛ ልክ ነው
በመንግስት ወታደሮችና በፋኖ ታጣቂዎች መካከል በአክባቢው የተቀሰቀሰው ግጭት ለ11 ወራት መቆየቱ ይነገራል። ለአሜሪካ ድምጽ አስተያየታቸውን የሰጡት በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ነዋሪ መሆናቸውን የገለጹልን አቶ በለዋዘነ የወረዳው ዋና አስተዳዳሪን አቶ ዋለ አለማየሁን ጨምሮ ወደ 34 የሚጠጉ አመራሮች በእለቱ ከሰዓት በኋላ መገደላቸውን ተናግረዋል።
በተለያየ ተቋማት ሙሉ በተለያየ ለምሳሌ ወረዳ ዋና አስተዳዳሪ፣ ሲቪል ሰርቪስ የሚሆን ፋይናንስ፣ ገቢዎች፣ መዘጋጃ፣ ክብር ፕሬዚደንት የለም አልተያዘም። በተለያዩ ቦታዎች ያሉ ተቋማት ዋና ዋና እና ተወካይ የተባሉ ህዝብ ላይ ጥፋቸው ነው ወጡ መከላከያ ምንም መረጃ ሳይሰጣቸው ሲጠየቁ ህዝብ ላይ ቀርበው ሲጠየቁ ምንም አይነት መረጃ አልሰጡም። የዛን የቀይ አካባቢው ካሉበት ማህበረሰባችን ጥቆማ እየሰጠ ለፋኖ ሰብስቦ ሰጣቸው። እንዴት እዟቸው አልወጣም የሚል ጥያቄ ሲጠየቁ ያብር ያለው እንዲያውም መረጃ ሳይሰጡን ጥለውን ወጣው ነው የሄዱት ነው ያሉት።
34 ተረሽነዋል። ግልጽ ነው።
በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን የፈረስ ቤት ከተማ ነዋሪ አመራሮቹ ፈረስ ቤት ሚካኤል በተባለ ስፍራ መገደላቸውን ገልጿል።
መከላከያ እንደገና እነዚህ ሰዎች መንገድ ላይ ጥሏቸው ሆደ መንገድ ላይ ደፍቷቸው ሲሄድ ፋኖ ሳይሆን እነዚህን አደረዋ ወይም አባሮ ያዛቸው ማህበረሰቡ ነው አሳልፎ የሰጣቸው ማለት ነው። የተረሸኑትን ፋኖ የረሸናቸው አው የተመቱትን ሰራት ሚካኤል አካባቢ ከሚባል ቦታ ላይ ነው ወጣድርቅ የተመቱት። ይሁ የቀብር ስራ ስራታቸው በየአካባቢያቸው ወይም በየቅርብ ቦታቸው ወረደም አለ። በዛው ከተማው ላይ ገብርኤልም ቀብራቸው ተፈጽሟል።
በአካባቢው ይንቀሳቀሳሉ ከተባሉ የፋኖ አመራሮች ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ሆኖም በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት መሪ እንደሆኑ የነገሩን አቶ እስክንድር ነጋ ከአሜሪካ ድምጽ የአፍሪካ ቀንድ ክፍል ጋር በቅርቡ ባደረጉት ቃለ ምልልስ ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያወግዙ ተናግረዋል። ሲቪሎችን ኢላማ እንደማያደርጉ ገልጸው መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው ማለታቸውም ይታወሳል። ከፌደራልና ከክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም።
የምትከታተሉት ከአሜሪካ ድምጽ ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነው ተካትለን ተመለስነው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔታችን የመጀመሪያው ርዕስ ጉዳይ የትላንቱ የአዲስ አበባ ከተማ ተኩስና ሰሞኑን የሰላም ስምምነት ጥያቄ ማስነሳቱን የተመለከተ ነው። በአዲስ አበባ ከተማ ትላንት የሰማው ተኩስ በተመለከተ መንግስት ግልጽ መረጃ እንዲሰጥ ኢዜማ ጠየቀ። ተኩስ የተፈጸመው ወደ ታድሶ ስልጣና በሚጓዙ የቀድሞ የኦነግ ታጣቂ ቡድን አባላት ነው ያለው የአዲስ አበባ ፖሊስ ለተፈጠረው ድንጋጤና መረበሽም ይቅርታ ጠይቋል። ከአዲስ አበባ ፖሊስ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በተያያዘ በኦሮሚያ ክልል መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረሰው የሰላም ስምምነት ቅርጽና ይዘት ለህዝብ ግልጽ እንዲደረግም ኢዜማ ጥያቄ አቀርቧል። በዚህ ጉዳይ ላይ ከኦሮሚያ ክልል መንግስት መረጃ ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ ተጨማሪያለው።
ትላንት እሁድ ህዳር 29 ቀን 2017 ዓ.ም ምረት በአዲስ አበባ ከተማ የተለያዩ አካባቢዎች የጦር መሳሪያ ተኩስ ድምጾች ተሰምተዋል። ከቀኑ 10 ሰዓት አካባቢ ከሾላ በመገናኛ 24 ወደ ገርጂ መብራት ኃይልና ጃክሮስ በሚወስደው መንገድ በአውቶቡስ ሲጓዙ የነበሩ ታጣቂዎች አውቶቡሱ ላይ እንዳሉ በርካታ ጥይት ሲተኩሱ የአሜሪካ ድምጽ ዘጋቢም ተመልክቷል። መገናኛ 24 እየተባለ በሚጠራው አካባቢ በአውቶቡስ ውስጥና ከአውቶቡሱ አናት ላይ ሆነው በአብዛኛው የመከላከያ ሰራዊት መለዩ የለበሱ የረዘመ ጸጉራቸውን ሹሩባ የተሰሩ ታጣቂዎች በእጃቸው በያዙት መሳሪያ ወደ ሰማይ በርከት ያለ ጥይት እየተኮሱ አልፈዋል። በወቅቱ መንገድ ላይ የነበሩ ሰዎችም በስጋትና በመደናገጥ ስሜት ክፍት ወዳገኙአቸው ቤቶች ተሯሩጠው ገብተዋል። ስለተፈጸመው የተኩስ ድርጊት የአዲስ አበባ ከተማ ፖሊስ ትናንት ምሽት ላይ ባወጣው መግለጫ በከተማዋ በተለያዩ አካባቢዎች የተሰማው የጦር መሳሪያ ድምጽ የመንግስትን የሰላም ጥሪ ተቀብለው ወደ ታድሶ ስልጠና ማዕከላት በሚጓዙ የቀድሞ የኦነግ ታጣቂ ቡድን አባላት የተሰማ ነው ብሏል። የታጣቂ ቡድኑ አባላትን ወደ ተዘጋጀላቸው የታድሶ ስልጠና ማዕከላት የማጓጓዝ ስራ በስኬት እየተከናወነ ይገኛል ያለው መግለጫው በዚህ መካከል ታጣቂዎቹ አዲስ አበባ ከተማን አቋርጠው ወደ ስልጠና ማዕከላት በሚንቀሳቀሱበት ወቅት እየጨፈሩና የደስታ ስሜት እያሰሙ ሲንቀሳቀሱ የተኩስ ድምጽ በማሰማታቸው በከተማው ነዋሪ ህዝብ ላይ ድንጋጤና መረበሽ ሊፈጠር ችሏል ሲል አክሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጉዳዩን በተመለከተ ባወጣው መግለጫ በአዲስ አበባና በሌሎች ቦታዎች ላይ ታጣቂዎች ሲገቡ በተተኮሰ ጥይት የደረሰ ጉዳት ካለ መንግስት አጣርቶ ይፋ እንዲያደርግ ጠይቋል። ዶክተር ሙሉ አለም ተገኝ ወርቅ የፓርቲው የህዝብ ግንኙነት ኃላፊ ናቸው።
መንግስት አጣርቶ ኃላፊነት ወስዶ በትክክል የሆነውን ነገር ከዛ ደግሞ ህግና ስርዓት እንዲያስከብር ነው። እንደዚህ አይነት ነገሮች አሉባልታ ሆነው የተለየ እይታ ፈጥረው እንትን ከሚሉ ግልጽ ቢደረጉ መልካም ነው ብለን እናስባለን።
በጉዳዩ ላይ ከአዲስ አበባ ፖሊስ ማብራሪያ ለማግኘት የከተማዋ ፖሊስ ቃል አቀባይ ምክትል ኮማንደር ማርቆስ ታደሰ የእጅ ስልክ ላይ ደውለን ጠዋት ስብሰባ ላይ እንደሆኑ በጽሁፍ የገለጹልን ሲሆን ከቆይታ በኋላ ደጋግመን ስንደውል ስልካቸው ጥሪ ባለመቀበሉ ጥረታችን አልተሳካም። በትናንት ምሽት መግለጫው በተኩሱ ሳቢያ አካላዊ ጉዳት ስለመድረስ አለመድረሱ ያልጠቀሰው የከተማዋ ፖሊስ ለተፈጠረው የዜጎች ድንጋጤና መረበሽ ይቅርታ ጠይቋል። በቀጣይ ተመሳሳይ ችግሮች እንዳይፈጠሩ ከፍተኛ ጥንቃቄና የማስተካከያ እርምጃ የሚወሰድ መሆኑን ለመግለጽ እንወዳለን ሲልም አክሏል። ስለ ጉዳዩ መረጃ የጠየቅናቸው የፌደራል ፖሊስ ቃል አቀባይ አቶ ጄላን አብዲ በበኩላቸው ለጊዜው የአዲስ አበባ ፖሊስ የሰጠው መግለጫ በቂ እንደሆነ ጠቅሰው የፌደራል ፖሊስ ስለ ጉዳዩ ማጣራት እያደረገ እንደሚገኝ ነግረውናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ በጉዳዩ ላይ ተጠይቀው
ኦፕን ሶርስ ላይ አይተነዋል፣ ያው ከፍተኛ ጋር የመጣ ቤተሰብ የለም ዘን ክትትል ጀምረናል፣ ያው ስለሰማነው መረጃው ማለት ነው። ምርመራ የሚያስጀምር ነገር ካለ ያው እናያለን ማለት ነው። ዘን ክትትል እያደረግን ያለነው
በተያያዘ መንግስት የኦሮሞ ነጻነት ሰራዊት አካል ከነበሩ ታጣቂ ኃይሎች ጋራ ያደረገውን የሰላም ስምምነት ያደነቀው ኢዜማ ሆኖም ስምምነቱ ግልጽነት ሊኖረው ይገባል ብሏል። ከለውጡ ጊዜ ጀምሮ ጫካ ገብተው የነበሩ ኃይሎች ወደ አገር ቤት እንዲገቡ ሲደረግ የነበረው የሰላም ስምምነት ግልጽ ባለመሆኑ ምክንያት ዘላቂ ሰላም መረጋገጥ አልቻለም ያለው ፓርቲው በተለይ በኦሮሚያ ክልል አሁን የሚታየውን የሰላም ጦትና የትጥቅ ትግል እንቅስቃሴ የወለደው ይኸው ከዘላቂ ሰላም ይልቅ ለፖለቲካ ትርፍ ያጋደለ ግልጽነት የጎደለው ህግና ስርዓትን ያላከበረ አሰራር እንደሆነ ሊታወስ ይገባል ሲልም ገልጿል። የአሁኑ ስምምነትም ግልጽ እንዳልሆነ የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም አመልክተዋል።
አሁን ያለው ስምምነት ምን እንደሆነ በግልጽ ቀርጾንም ይዘቱንም በውስጥ ያዛቸውንም ያቀፈውንም ሀሳብ ምንድን ነው የሚለው ነገር ላይ ምንም የጠራ አመለካከት የለም። የሚታዩ አንዳንድ እንቅስቃሴዎችም ደግሞ ከዚህ ጋር ጥያቄ ውስጥ የሚያጭሩ ናቸው። ለምሳሌ አንዳንዶቹ ተጠቂዎች የሀገር መከላከያ ልብስ ለብሰው ይታያሉ። ይሄ ምን ማለት ነው የሚለው በራሱ ትልቅ ጥያቄ አለው። የተጠያቂነት ደግሞ ጉዳዮችም ይነሳሉ። ስለዚህ እነዚህ ሁሉ ጉዳዮች ተነስተው ግልጽ ባልሆነ ሁኔታ ላይ ለስፔኩሌሽን ለግምትና ለመላመት ከመዳረግ ይልቅ እንደዚህ አይነት ነገሮች ለህዝብ ግልጽ መደረጋቸው የሚመጣውን ተጠያቂነት ወደፊትም ዘላቂ ሰላምን ለማረጋገጥ ጠቃሚ ነው ብለን ስላሰብን እሱን ነው አንድ ያነሳ ነው።
በዚህ ጉዳይ ላይ ከኦሮሚያ ክልል መንግስት አስተያየት ለማግኘት ያደረግነው ጥረት የክልሉ መንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ለስልክ ጥሪ ምላሽ ባለመስጠታቸው አልተሳካልንም። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና የኦሮሞ ነጻነት ሰራዊት ዋና ስራ አስፈጻሚ ኮሚቴ አባልና የማዕከላዊ ክልል የጦር አዛዥ የነበሩት ጃልሰኝ ነጋሳ ከሳምንት በፊት እሁድ ህዳር 22 ቀን የሰላም ስምምነት ውል መፈረማቸውን ተከትሎ መንግስት በሺዎች የሚቆጠሩ ያላቸው ታጣቂዎች ከጫካ ወደ ስልጣና ማዕከላ እየተጓጓዙ እንደሆነ ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የትንታኔ መጽሔታችን እንደቀጠለ ነው። ቀጥለን ደግሞ የታገዱት የሲቪል ማህበራት ድርጅቶች አደጋ ላይ መውደቃቸውን መሪዎቹ መናገራቸውን የተመለከተው ሁለተኛው የትንታኔው መጽሔት ርዕሰ ጉዳይ እናልፋለን። ኢትዮጵያ ውስጥ በቅርቡ ከታገዱት 3 የሲቪል ማህበረሰብ ድርጅቶች የሁለቱ አመራሮች ህልውናቸው አደጋ ላይ መውደቁን ተናገሩ። የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድና የህግ ባለሙያዎች ለሰብአዊ መብቶች የተባሉት ሁለቱ የሲቪል ማህበራት ድርጅት መሪዎች የባንክ ሂሳባቸው በመታገዱ ምክንያት ለሰራተኞች ደሞዝ መክፈል ጨምሮ ምንም አይነት እንቅስቃሴ ማድረግ ባለመቻላቸው ችግር ውስጥ መውደቃቸውን ገለጹ። ከኢትዮጵያ በሲቪል ማህበረሰብ ድርጅቶች ባለስልጣን ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ይሁንና ህዳር 19 ቀን 2017 ዓ.ም የተቋሙ ምክትል ዳይሬክተር አቶ ፋሲካው ሞላ የተከናወነ ነው ያሉትን የማጣራት ስራ ሲጠናቀቅ ውጤቱ እንደሚገለጽ በቅርቡ መናገራቸውም ይታወሳል። በዚህ ጉዳይ የተዘጋጀው ዘገባ እንደሚከተለው ይቀርባል።
የግዱ ደብዳቤ ከደረሰው አንድ ወር ሊሞላው ቀናት የቀሩት የመብቶችና ዲሞክራሲያዊ እድገት ማዕከል ካር ዳይሬክተር ዶክተር ሞገስ ደብሴ ማዕከሉ የሥራ እንቅስቃሴ በመቋረጡ ለተፈጠሩባቸው ችግሮች መፍትሄ ማግኘት አለመቻላቸውን ለአሜሪካ ድምፅ በሰጡት አስተያየት ተናግረዋል።
የተከሰስንበትን ጉዳይ ተጨማሪ ማስረጃዎችን እናጣራለን፣ ሞኒተሪንግ ቲም እንልካለን ብለው ሞኒተሪንግ ቲም ከላኩ በኋላ ባሉት 2-3 ቀናት ውስጥ አንዳንድ ጉዳዮችን ለመፍታት የሚያስችል በተለይም የሰራተኛ ደሞዝ እና የአስተዳደራዊ ወጪዎች የመሳሰሉ ጉዳዮችን በአጭሩ እንፈታለን፣ ሌሎቹን ደግሞ እያየን እንፈታለን የሚል አይነት ተስፋ ነበር የተሰጠን። በዛ መሰረት ነው እንግዲህ ስናደርግ የቆየ ነው። በእርግጥ በጣም በዚህ በአንድ ወር ውስጥ ረጅም ጊዜ ነው። ብዙም ከዛ በኋላ ብዙም ሪስፖንስ አላገኘንም። አሁን ያለ ነው እንግዲህ መስሪያ ቤቱ ሪስፖንድ ያደርጋል ለዚህ ጥያቄ። ተደጋጋሚ ጥያቄዎች በደብዳቤም ጠይቀናል እና ሪስፖንድ ያደርጋል ብለን እየጠበቅን ነው አሁንም ያለ ነው።
በጉዳዩ ላይ ከመንግስት ኃላፊዎች ጋር ከተወያዩም በኋላ አፋጣኝ ምላሽ እንዲሰጣቸው በደብዳቤ ቢጠይቁም ምንም አይነት ምላሽ አለማግኘታቸውን የገለጹልን ደግሞ ሌላው የህግ ደብዳቤ የደረሰው የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አመሃ መኮንን ናቸው። የባንክ ሂሳባቸው ከሕግ ውጭ እንደታገደባቸው የገለጹት አቶ አመሃ በዛም ምክንያት ደሞዝ መክፈል እንደሳናቸውና ሰራተኞቻቸውን መቸገራቸውን ገልጸዋል።
የሲቪል ማህበራትና ድርጅቶች አዋጅ ቀጽ 77 ባለስልጣኑ የተጠቀሰው የሕግ ድንጋጌ ነው። ሲቪል ማህበራት ላይ የሚደረግ ምርመራ የድርጅቶቹን የዕለት ተዕለት የስራ እንቅስቃሴ በማያደናቅፍና የድርጅቶቹን ምንድነውና ያቀየውስ በማስገባው ሁኔታ መከላወን እንዳለበት ይገልጻል። ነገር ግን አሁን የዕለት ተዕለት እንቅስቃሴያችን ላይ በጣም ከፍተኛ ቻና እየፈጠረ ነው። በተለይ ወደ 18 የሚጠጉ ሰራተኞች አሉ በድርጅታችን ውስጥ። እነዚህ ሰራተኞች ከኢኮኖሚ አንፃር የተለያየ ፍላጎት ያላቸው ናቸው። ህፃናት ልጆች ያሏቸው ሰራተኞች አሉ። በአጠቃላይ ያው እንደምታወቀው የሰራተኞች ደሞዝ እንግዲህ መብትም ጭምር ነው። ስለዚህ ሰራተኞች በከፍተኛ ችግር ላይ ነው ወድቀው ያሉት። ስለዚህ በጣም አነስተኛ የሚባሉ የአስተዳደር ስራዎችን ጭምር መስራት አልቻለም።
የሶስቱ ሲቪል ማህበራት እግድን ተከትሎ የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከልና አምነስቲ ኢንተርናሽናልን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማት ተቋማቸውን የገለጹ ሲሆን የኢትዮጵያ መንግስትም እግዱ እንዲያነሳውም ጠይቀዋል። አምነስቲ ኢንተርናሽናል ባወጣው መግለጫ የፖለቲካ ገለልተኝነት ጦትና ብሔራዊ ጥቅምን የሚጻረር በሚል የእግዱ ምክንያት ተደርገው የቀረቡ ወንጀሎች ግልጽ ያልሆኑና ያልተረጋገጡ ክሶች ላይ የተመሰረቱ ናቸው ሲል ተቃውሞ ማሰማቱ ይታወሳል። እግዱ በአስቸኳይ የማይነሳ ከሆነ የድርጅቶቹ ህልውና አደጋ ላይ መውደቁን አቶ አማሃ ተናግረዋል።
እንግዲህ የታገዱ ስራዎቻችንም በጊዜ ወሰን ውስጥ መፈጸም የነበረባቸው ናቸው። ስለዚህ ከፍተኛ የመዘግየት ሁኔታ እያመጣ ነው። ይሄ ደግሞ እነዚህን ስራዎቻችንን የሚደግፉ ፓርትነሮቻችን፣ ዶኖሮቻችን ላይ ከሚፈጥረው ሌላ ችግር አለና በአጠቃላይ በተነጋገርነው ህዳር 16 በነበረን ስብሰባ በተግባባ ነው ከባለስልጣኑ ኃላፊዎች ጋር በተግባባ ነው መሰረት ለጉዳዩ በአጭር ጊዜ እልባት ባለመስጠቱ የድርጅቶቹ ህልውና ጥያቄ ውስጥ እየገባ ነው ማለት ይቻላል። አሁን ከባድ ችግር ውስጥ ነው ያለ ነው ብለን ነው የምናስበው። ስለዚህ እያንዳንዱ በዚህ ጉዳይ ላይ የጉዳይ እልባት ሳያገኝ የሚቀርባቸው እያንዳንዱ ቀን ድርጅቱ ላይ ከፍተኛ ጉዳት ወይም የሚኖረውን ጉዳት በጣም የጨምረው የሚሄድ ነው ብለን ነው የምናስበው። እዚህ ሁኔታ የሚቀጥል ከሆነ ድርጅቱ መዘጋት ነው የመጨረሻ እድሉን፣ ሰራተኛው መበተን ነው ውጤት የሚሆነው።
የአሜሪካ ድምፅ የሲቪል ማህበራቱን አስተያየት ተከትሎ ከባለስልጣኑ ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ይሁንና ህዳር 19 ቀን 2017 ዓ.ም ምክትል ዋና ዳይሬክተሩ አቶ ፋሲካው ሞላ በሰጡት ጋዜጣዊ መግለጫ እየተካሄደ ነው ያሉት የማጣራት ስራ ሲጠናቀቅ የመጨረሻ ውሳኔ እንደሚሰጥበት ገልጸው ነበር።
የሚያጣራ ቲም የማጣራት ስራውን እያከናወነ ነው የሚገኘው። ድርጅቶቹም ተገቢውን ትብብር እያደረጉ ነው ያሉት። ድርጅቶቹ ላይ ረጅም ጊዜ እገዳ ቆይቶ ጉዳት የማይመለስ ጉዳት እንዳይደርስ በአጭር ጊዜ ውስጥ የማጣራት ስራ ተጠናቆ የመጨረሻ ውሳኔ እንደሚወሰን ተስፋ አድርገን በዛው መንገድ ተግባብተን እየሰራን ነው ያለ ነው ማለት ነው።
በሂሳብ እንቅስቃሴያቸው መታገድ ምክንያት ሰራተኞቻቸው ተመሳሳይ ችግር ላይ እንደሆኑ የሚናገሩት ዶክተር ሞገስ በበኩላቸው በአጭር ጊዜ ልባት ማግኘት ካልተቻለም ሌሎች ህጋዊ አካሄዶችን በመከተል እግዱን ለማስነሳት እንሰራለን ብለዋል።
በእኛ በኩል ይሄ ነው የሚባል ጥሰት ፈጽመናል ብለን ስለማናምን ችግሩ በውይይት ይፈታል ብለን ነው እኛ የምንገምተው የምናስበው። ስለዚህ ወደ ሌላ ስቴጅ አይሄድም ብለን ነው በእውነት ተስፋ የምናደርገው። ነገር ግን እንግዲህ ይሄ የሚጓተት የሚዘገይ በሂደት ድርጅቱን ነው በጣም የሚያዳክም አይነት ስቴጅ ላይ የሚያደርሰው ከሆነ እንግዲህ ሌሎች ህጋዊ የሆኑ የተፈቀዱ ያሉ አካሄዶችን ማየት ይኖርብን ይሆናል። እንግዲህ እሱን በውይይት ወደፊት የምናየው ነገር ነው የሚሆነው።
የሶስቱ ሰብአዊ መብት ላይ የሚሰሩ የሲቪል ማህበራት እግድን ተከትሎ የሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም በሰብአዊ መብት ዙሪያ በሚሰሩ የሲቪል ማህበራት ድርጅቶችና አመራሮች ላይ መንግስት ከገደው አስቀድሞም ጫናዎችን ያደርስባቸው እንደነበር ለአሜሪካ ድምፅ መናገራቸው ይታወሳል። በጸጥታ አካላት በደረሰባቸው ወከባ፣ ክትትል፣ ማሳደድና ማስፈራራት ምክንያት የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ ዋና ዳይሬክተር አቶ ዳንኤል ይርጋን ጨምሮ አራት የሲቪክ ድርጅት መሪዎች ሀገር ጥለው መሰደዳቸውንም አቶ ያሬድ ጨምረው ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ቀጥለን ደግሞ የምንመለከተው የሶሪያን ጉዳይ ይሆናል። የሶሪያው በሽር አልአሳድ መንግስት መውደቁን ተከትሎ ሶሪያውያን ደስታቸውን፣ ባለሙያዎች ደግሞ ስጋታቸውን እየገለጹ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና ተመራጩ ፕሬዚዳንት ዶናልድ ትራምፕም የአምባገነኑ መንግስት መውደቅ አስመልክተው ትላንት እሁድ አስተያየታቸውን ሰጥተዋል። ዩናይትድ ስቴትስ በመካከለኛው ምስራቅ ካላት ስልታዊ ጥቅም አንጻር ከፊቷ የተደቀነውን የሶሪያ የወደፊት እጣ ፈንታ በቅርበት እንደምትከታተልም ይጠበቃል። ደረጀ ደስታ፣ ኤድዋርድ ዩሬኒያን ከካይሮ፣ ሄዘር መርዶ ከኢስታንቡል እንዲሁም ቬሮኒካ ባድራስ ግሊሲያስ ከአጠናቀረችውን የአሜሪካ ድምፅ ዘጋቢዎች ያጠናቀሩት እንደሚከተለው አዘጋጅቶታል።
ሁለት ሳምንት ባልሞላ ጊዜ ውስጥ አማጺ ኃይሎች ዋና ዋናና ትናንሽ ከተሞችን ተቆጣጠሩ። አማጺያኑ ወደ ዋናዋ ከተማ ደማስቆ እንደተቃረቡም ለአሳድ ታማኝ የሆኑ ወታደራዊ ኃይሎች የራዲዮና የቴሌቪዥን ዋና መስሪያ ቤትና የደማስቆ አውሮፕላን ማረፊያን ጨምሮ ቁልፍ ቦታዎችን ለቀው ወጡ። ደማስቆ በአማጺ ኃይሎች ቁጥጥር ስር ወደቀች። የሶሪያው ፕሬዝደንት በሽር አልአሳድ አገር ለቀው መውጣታቸው ተነገረ። የአረብ ሀገራት መገናኛ ብዙሃን በከተማይቱ በአማጺያን እጅ መውደቅ ምክንያት ነዋሪዎች በዋና ከተማዋ ኡመያድ አደባባይ ደስታቸውን ሲገልጹና መኪኖች በየመንገዱ ጥሩምባ ሲያሰሙ የሚያሳዩ የቪዲዮ ምስሎችን አሰራጩ። ይህ የሆነው በሶሪያ ለ14 ዓመታት ያህል ጦርነት ከቀጠለና ወደ ኋላው ላይ ቀዝቀዝ ማለቱ ከተነገረ በኋላ ነው። በዚህ ጦርነት ግማሽ ሚሊዮን ሰዎች ተገድለዋል፣ 13 ሚሊዮን የሚሆኑት ደግሞ ከቤት ንብረታቸው ተፈናቅለው ተሰደዋል። በለውጡ የተደሰቱ ብዙዎቹ ቤተሰቦች በቅርብ ወደ ቤታቸው እንደሚመለሱ ተስፋ ያደርጋሉ። በሃማ ከተማ የምትገኝ ተፈናቃይ ኡማ ሙሐመዱም እንዲህ ትላለች።
نسلين عم نستنى هذا النهار النسلين عم واخيرا سقط النظام واليوم هلا ورايح الشعب السوري واحد
كمنورياتين تفناقلن نبر አሁን ግን በቅርቡ ወደ ሆምስ እንመለሳለን። ዛሬ በጣም ደስ ብሎኛል። መገመት ከምትችሉት በላይ ተደስቻለሁ።
ሶሪያውያን ከብርቱ ጥንቃቄ ጋር የሶሪያን መንግስት ውድቀት ተከትሎ የተሰማቸውን ደስታ እየገለጹ ነው። አንዳንድ ሲቪሎች የአማጽያኑ ድልና የሶሪያ መንግስት መገርሰስ ነጻነትና ብልጽግና እንደሚያመጣ ተስፋ ማድረጋቸውን ይናገራሉ። ጋሊብ አልሃጁሴህ በሶሪያ የሰላሚያ ነዋሪ
والتسلط من اي جهه كانت مرفوضه السلطه من فرد من جماعه من حزب هذا لا
سقط سوريا كلها አምባገነነት ከየትኛው ወገን ከግለሰብ ሆነ ከቡድን ይምጣ በሶሪያ ተቀባይነት የለውም። ይህ የሶሪያ ህዝብ ፍላጎት ነው። አርነት ለጻነትና እንከለኔለሽ ምርጫዎች። ሶሪያ ዲሞክራሲያዊና ስልጣን ሀገር ነች። ምን ያለበት ነው?
ባለሙያዎች በአሳድ ተቃዋሚዎች በሶሪያ ምድር የሚታየው የፈንጠዚያ ስሜት ለአፋጣኝ ፍላጎቶች ሊሰጥ የሚገባውን ትኩረት ሊከፋፍል አይገባም ሲሉ ያስጠነቅቃሉ። በትራምፕ አስተዳደር የቀድሞ መከላከያ ሚኒስትር ማርክ ኤስፐር ትላንት እሁድ ስቴት ኦፍ ዘ ዩኒየን በተሰኘው የሲኤንኤን ቴሌቪዥን ፕሮግራም ላይ ቀርበው በሰጡት አስተያየት
There's going to be the humanitarian aid concern which I think we and other countries in the UN will have to address.
እኛና በተባበሩት መንግስታት ድርጅት ውስጥ ያሉ ሌሎች ሀገራት መፍታት የሚኖርብን የሰብአዊ እርዳታ ስጋት የሚኖር ይመስለኛል። በሁለተኛ ደረጃ እንደተጠቀሰው የኬሚካል ጦር መሳሪያዎችና ሌሎች ወታደራዊ መሳሪያዎች ጉዳይ ይመስለኛል። እነዚህ ባልሆኑ ሰዎች እጅ እንዲገባን ፈልግም።
ተንታኞች አሜሪካ በቀጠናው ካላት ስትራቴጂካዊ ጥቅምና አጋርነት አንጻር ከአሳድ በኋላ በሶሪያ ስልጣን የሚረከበው ማን እንደሚሆንና ሀገሪቱ የምትጓዝበትን አቅጣጫ በቅርበት እንደምትከታተል ይጠብቃሉ። ነጭ የብረት ቆብ ለባሾች ተብሎ የሚጠራው የሶሪያ ሲቪል መከላከያ ኃይል ድሉን የጨለማውን ዘመን ማብቂያና ለሶሪያ አዲስ ዘመን ጅምር ብሎታል። በሃያት ታህሪር አልአሻም የሚመሩት አማጺ ኃይሎች የሃይማኖት መቻቻልና የሶሪያን ህዝብ ብዝሃነት እንደሚያከብሩ ተናግረዋል። ይህን ለማድረግ ተቃዋሚ ፓርቲዎች እንዲደራጁ ነጻ ምርጫ በማድረግ አገሪቱን እንዲያስተዳድሩ የሚፈቅዱ ስለመሆኑ ወይም ራሳቸው ስልጣኑን ይዘው መቀጠል እንደሚሹ የሰጡት ዝርዝር የለም። ተንታኞች ግን በዚህ የክልላዊ ፖለቲካው ጅምብር ወቅት መጪው ጊዜ በእርግጠኝነት እንደማይታወቅ ያስጠነቅቃሉ። አንዳንድ ተንታኞች የቡድኑ እስላማዊ ማንነትና እንደ አልቃይዳ እና አልኑስራ ከመሳሰሉት ከሌሎች ቡድኖች ጋር ያላቸውን ግንኙነቶች በመጥቀስ ጥርጣሬና ስጋታቸውን ይገልጻሉ። በፓሪስ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሃታር አብዲያብ ለቪኦኤ ሲናገሩ
ከ54
ዓመታት በኋላ የአሳድ መንግስት መገርሰስ ታሪካዊ ወቅት ነው። ያገዛዞች መውደቅ ተከትሎ የሶሪያ ህዝብ ምን አይነት መንገድ እንደሚከተልና ከዚህ በኋላ የሶሪያ ህዝብ የሊቢያን ወይም የሱዳን መንገድ ከተከተለ ደም አፋሳሽ ሊሆን እንደሚችል ወደፊት የሚታይ ነገር ነው። ነገር ግን ሶሪያውያን ከዚህ የተለየ ይበልጥ ሰላማዊ የሆነውን መንገድ ሊከተሉም ይችላሉ።
አቡ ዲያብ አክለውም በሰሜናዊ ሶሪያ የሚገኘው የኩርዶች ክልል እንዲሁም በደቡብ የሚገኘው የድሩዝ ግዛት እጣ ፈንታ እግጠኛ አለመሆኑና ጎረቤት ሀገራት በቀጣዮቹ ፖለቲካ የወደፊት ጣፈንታ ውስጥ ጣልቃ ለመግባት ሊከጅሉን ይችላሉ ብለዋል። ሁለቱም የአሜሪካው ፕሬዝደንት ጆ ባይደን እና ተመራጩ ፕሬዝደንት ዶናልድ ትራምፕ የሶሪያ የበሽር አልአሳድ መንግስትን መውደቅ አስመልክቶ ትላንት እሁድ አስተያየቶቻቸውን ሰጥተዋል። ዩናይትድ ስቴትስ በመካከለኛው ምስራቅ ካላት ስልታዊ ጥቅሟ አንጻር ከፊቷ የተደቀነውን የሶሪያ የወደፊት ዕጣ ፈንታ በቅርበት እንደምትከታተል ይጠበቃል። ፕሬዝደንት ባይደን በአማጽያን ጥቃት የፈራረሰውን የሶሪያውን የበሽር አልአሳድ መንግስት አስመልክቶ ከዋይት ሃውስ ባሰሙት ንግግር
At long last, the Assad regime has fallen. This regime brutalized and tortured and killed.
በመጨረሻም የአሳድ አገዛዝ ወድቋል። የአገዛዝ በመቶ ሺዎች የሚቆጠሩ ንጹሃን ሶሪያውያንን በጭካኔ በማሰቃየት ገድሏል። የአገዛዙ ውድቀት የፍትህ ውጤት ነው። ይህ ለረጅም ጊዜ በትግስ ለቆዩት ሶሪያውያን የኩሩዋን ሀገራቸውን የተሻለ ወደፊት እድል ለመገንባት ጥሩ ታሪካዊ አጋጣሚ ነው።
ባይደን አክለውም በዚህ የሽግግር ወቅት ከሶሪያ ሊነሳ የሚችል ምንም አይነት ስጋት ቢፈጠር ዮርዳኖስ፣ ሊባኖስ፣ ኢራቅና እስራኤልን ጨምሮ የሶሪያን አጎራባቾች እንደግፋለን ያሉ ሲሆን ከክልላዊ አጋሮች ጋር በቅርበት መስራትን ጨምሮ አሁን ካለው ተጨባጭ ለውጥ አንጻር በአሜሪካ የታቀዱ በርካታ እርምጃዎችን ዘርዝረዋል። ተመራጩ ፕሬዝደንት ዶናልድ ትራምፕ ባለፈው ቅዳሜ ትሩስ ሶሻል በተባለው የማህበራዊ መድረካቸው ላይ በሶሪያ ውስጥ ለተከሰቱት የቅርብ ጊዜ ክስተቶች በሰጡት ምላሽ አሳድ ሄዷል፣ አገሩን ጥሎ ተሰዷል። በቭላድሚር ፑቲን የምትመራው ጠባቂው ሩሲያ ከዚህ በኋላ እሱን ለመጠበቅ አልፈለገችም ብለዋል። ትራምፕ ቀደም ብለው ባለፈው አርብ በዚሁ መድረክ ባሰፈሩት መልእክት ሶሪያ የተመሰቃቀለች ናት፣ ግን ወዳጃችን አይደለችም። ዩናይትድ ስቴትስ እዚህ ውስጥ እጇን መክተት አይኖርባትም። ይህ የኛ ትግል አይደለም ብለዋል። የአሳድን መንግስት የደገፈችው ኢራን ሶሪያ አሁን በህዝብ እጅ እንዳለች ተቆማ ያ ሁሉም ሶሪያውያን ያገሪቱን ጣፈንታ እንዲወስኑ ነው ስትል ተናግራለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሶሪያ ጋር የሚያዋስነውን የጎላን ሃይትስ ድንበር አካባቢ በጎበኙበት ወቅት ባሰሙት ንግግር እንደ አውሮፓ አቆጣጠር በ1974 ከደማስቆ ጋር የተደረሰው ስምምነት ፈርሷል ያሉ ሲሆን የሶሪያ መንግስት ወታደሮች አካባቢውን ለቆ መውጣቱን ተከትሎ የእስራኤል መከላከያ ጦር ቀጠናውን መያዙን አመልክተዋል።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የሰኞ ምሽት ዝግጅታችን ነው። ቀደም ሲል የመጀመሪያ አጋማሽ ቅንብሮቻችን እየተከታተላችኋቸው ከዚህ በኋላ ደግሞ ሁለተኛው አጋማሽ ዝግጅቶቻችን ወደ እናንተ የሚደርሱ ነው የሚሆነው። የሁለተኛው አጋማሽ የመጀመሪያ ቅንብራችንም ቀደም ሲል ተከታትለው የነበረውን የሶሪያን ጉዳይ የሚመለከት ይሆናል። የሶሪያ መንግስት ሲፋለሙ የነበሩ ተዋጊዎች ደማስቆ መቆጣጠራቸውን ተከትሎ ሀገሪቱን ለአመታት ያስተዳደሩት በሽር አልአሳድ ከሀገር ኮብልለዋል። ለአመታት በጦርነት ስታመስ በቆየችው ሀገር የታየው አዲስ ክስተት ምን አይነት ዓለም አቀፋዊና ቀጠናዊ ውጤት ይኖረው ይሆን ስንል የአሜሪካ ድምጽ በዚህ ጉዳይ ላይ ባለሙያዎችን አነጋግሯል። ለጥያቄው መልስ የሚሰጡን ተንታኝ ጋብዘናል። ዶክተር በለጠ በላቸው ይባላሉ። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ናቸው። ዶክተር በለጠን ያነጋግራቸው ሀብታሙ ስዩም ነው። አስቀድመው የሶሪያን ጦርነት መነሻ ያስረዱናል።
ሶሪያ ጥንታዊ ከሚባሉት የመካከለኛ ምስራቅ ስልጣኔዎች መካከል አንዷ ናት። እጅግ በጣም ብዙ የሆኑ የዓለም የሃይማኖት የባህል ቅርሶችን ያስተናገደች ለዓለም ስልጣኔ ትልቅ አስተዋጽኦ ያበረከተች ሀገር ናት። በተለይ የቅርብ ጊዜው ግጭት የተነሳው የዚህ የአረብ ስፕሪንግ የምንለው ከ2010 ጀምሮ ሰሜን አፍሪካንና መካከለኛውን ምስራቅ ሲያምስ የቆየው ግጭት ውጤት ነው እና በሶሪያም ከዚያን ጊዜ ጀምሮ ላለፈው 13 ዓመት በጦርነቱ ውስጥ እንድትቆይ ምክንያት ሆኗል። እንግዲህ ሶሪያ ውስጥ የአንድ ቤተሰብ አስተዳደር ከ50 ዓመት በላይ አገሪቷን ሲያስተዳድር ነበር። መጀመሪያ ከ1970ዎቹ ጀምሮ ሀፊዝ አልአሳድ፣ አሁን ደግሞ ቀጣይ ልጃቸው በሽር አልአሳድ አገሪቷን በከፍተኛ የሆነ በገነናዊ ስርዓት ሲገዙ ቆይተዋል እና የአንድ ቤተሰብ አስተዳደር መኖሩ በራሱ የፈጠረው ተጽዕኖ አለ። ከዚያም ባለፈ ደግሞ ልክ በሌሎቹ የሰሜን የማግረብ ሀገሮች እና የመካከለኛው ምስራቅ አገሮች እንደተከናወነው የአንድ ቤተሰብ ወይንም የዘውዳዊ የበላይ አገዛዝን ለማስቀረት እንቅስቃሴ ተጀምረው ነበር። ጊዜው ደርሶ ከ13 ዓመት ለአስጨራሽ ጦርነት በኋላ የሶሪያ መንግስትም ትላንትና መውደቁን ሰምተናል። በዚህ 13 አመት ውስጥ የተለያዩ ኃይሎች ተሳትፎ አድርገዋል። ጦርነቱ እንደተጀመረ አካባቢ መጀመሪያ የበሽር አላሳድ መንግስት የሚቃወሙ የአረብ ስፕሪንግ ወጣቶቹ የነበሩበት ነው። ከዚያ በኋላ ግን የኩርድ አማጽያን በሰሜን በኩል እንደዚሁ የራሳቸውን ጽንፍ ፈጥረው የሶሪያን መንግስት ሲወጉ ቆይተዋል። ከዚያም በኋላ ደግሞ የዚህ አይኤስአይኤስ ካሊፌት የምንለው ከሶሪያ ተነስቶ እንዴት አብዛኛውን የኢራቅ ሌሎችንም አካባቢዎች ተስፋፍቶ ይዞ እንደነበረ እናስታውሳለን። በተለይ 2013-2014 አካባቢ ላይ
በሽር አላሳድ ከአመታት ጦርነት በኋላ ሀገራቸውን ለቀው ወደ ሩሲያ ማቅናታቸው ተሰምተዋል። አማጽያን ደማስቆን መቆጣጠራቸውም ተዘግቧል። ይህንን ተከትሎ ሶሪያ ካለችበት የጂኦፖለቲካል ስፍራነት አንጻር በምስራቅ አፍሪካና በመካከለኛው ምስራቅ ላይ ሊከተል የሚችለው ለውጥስ ምንድን ነው?
ሶሪያ ላይ አሁን ያለው የጠንካራው የበሽር አላሳድ መንግስት መውደቁ የሚፈጥረው ክፍተት ሌሎች ለቁጥጥር የማይመቹ ኃይሎች እንዲያገነግኑ፣ እዚሁም የሶሪያ የውስጥ ፖለቲካ እየታመሰ እንዲቀጥል መንገድ የሚከፍት ሊሆን ይችላል። አንድ ትልቅ መንግስት፣ አንድ ሀያል ጠንካራ ነው የሚባል መንግስት ሲወድቅ ያንን ክፍተት ለመሙላት ቀሳቀሱ ብዙ ኃይሎች ያቆጠቁጣሉ። መጀመሪያ ስልጣን ላይ ሊወጣ የሚችለው ጠንካራ የሶሪያ ተቃዋሚ ኃይል ማን ነው የሚለው መፈታት አለበት። ይሄንን ሶሪያውያን ለብቻቸው ያከናውኑታል ተብሎ አይታሰብም። ከዚህ በጦርነት ውስጥ እጃቸው ረጅም የነበሩ እንደ ኢራን፣ እንደ ሂዝቦላ፣ እንደ እስራኤል፣ በተወሰነ ደረጃ እንደ ራሻ፣ እንደ አሜሪካ ያሉ ሀገሮችም ቀጣዩን የሶሪያ ዕጣ ፈንታ ለመወሰን መጣራቸው አይቀርም። ይህንን ራሽያ በሽር አላሳድን በማስጠጋት አሜሪካ ከትላንትና ጀምሮ የተወሰኑ የአይኤስአይኤስ ይዞታዎች ላይ ጥቃት በመፈጸም እስራኤልም እንደዚሁ ጥቃት በመፈጸም ሲገልጹ አስተውለናል እና ግጭቱ እንደሚቀጥል የሶሪያ ችግርም ትንሽ የተወሰነ ጊዜ እንደሚንከባለል መገመት ይቻላል። በዚህም ምክንያት የቀጠናው ሀገራት ተመልሰው በሶሪያ ጉዳይ እጃቸውን ሊያስገቡ የሚገደዱበት ይሆናል። የዚህ ውጤቱ ከመካከለኛው ምስራቅ አልፎ እስከ ምስራቅ አፍሪካ ድረስ የሚዘልቅ ችግር ሊፈጠር ይችላል። እንግዲህ አይኤስአይኤስ ተመልሶ የማቆጥቆጥ የማንሰራራት እድል የሚያገኝ ከሆነ ሶሪያ ላይ ረጅም እጆቹ እስከ ሶማሊያ ድረስ ሊደርሱ እንደሚችሉ መገመት እንችላለን እና የሽብር ቡድኖቹ በተለይ ከአልሸባብ ጋር ያላቸው ቁርኝነት ጠበቅ ያለ ስለሆነ እንዲሁ በቀላሉ በቸልታ የሚታይ አይደለም። በየመን አካባቢ ያለው ግጭት እንደገና ሊባባስ ሊያንሰራራ የመቻል እድል ይኖረዋል እና የመካከለኛው ምስራቅ ይበልጥ የተወሳሰበ የግጭት ቀጠና የመሆን እድሉ ከባድ ነው።
ዶክተር በለጠ የሶሪያ ውስጥ ግጭት በኢትዮጵያና በኢትዮጵያውያን ላይ ሊኖረው ስለሚችለው ተጽዕኖም ይህንን ይላል።
ከመካከለኛው ምስራቅ አልፎ ለኢትዮጵያ ምን ማለት ነው የሚለው በአግባቡ ሊጤን ይገባል። አንደኛ ኢትዮጵያ በሶማሊያ ከምታደርገው እንቅስቃሴ አንጻር የራሱ የሆነ እንድምታ ይኖረዋል። ከሌሎቹ የመካከለኛው ምስራቅ አገራት ጋር ያላትን ግንኙነት እንደዚሁ እንድታጤነው፣ ድጋሚ በደንብ እንድታስተውለው ሊገፋፋት ይችላል። ዞሮ ዞሮ ትልቁ ነጥባችን የትኛውም አይነት ጊዜ ይፍች፣ የትኛውንም አይነት ሀብት ያባክን፣ በሀገር ውስጥ የሚደረግ ጦርነት በአስቸኳይ የማይቆም ከሆነ፣ በሰላማዊ መንገድ የማይፈታ ከሆነ ሁሉም ተያይዞ የሚወድቅበት እንደሆነ ልምድ ልንወስድ ይገባል። ይሄ ለኢትዮጵያ ትልቅ እንድምታ አለው። እኛም ላለፉት 5-6 ዓመታት ቦታ እየቀያየረ ለማያባራ ጦርነት የተዳረግንበት ነው እና ልክ ሶሪያ ላይ እንደሆነ ሁሉ የአገሪቷ የኢኮኖሚ፣ የደህንነት፣ የመከላከያ ቁመና ሲሸረሸር ቆይቷል እና በሽር አላሳድ ድንገት ቀፎ የሆነ መንግስት ይዘው እንደተቀመጡ ሁሉ እኛ ጋም የዚ አይነት ችግር እንዳይፈጠር ችግሮቻችንን ቶሎ ወደ መፍትሄ ወደ ድርድር የማምጣት ልምድ ልንቀስም ይገባል የሚል ዋናው መልእክት።
እጅግ በጣም አመሰግናለሁ ዶክተር በለጠ ብላቸው የምስራቅ አፍሪካ እንዲሁም የመካከለኛው ምስራቅ ቀጠና ጉዳዮች ተንታኝ ነዎት። በሶሪያ እየተካሄደ ካለው ሁኔታ አንጻር ልናውቃቸው ስለሚገቡ ጉዳዮች ለሰጡን ሀሳብ፣ ላቀረቡልን ትንታኔ በእጅጉ አመሰግናለሁ። በአሜሪካ ድምፅ አድማጮች ስም
እኔም አመሰግናለሁ።
ቀደም ሲል የሶሪያን ጉዳይ በተመለከተ የአሜሪካ ድምፅ ባለሙያ ጋብዞ ትንታኔ የሰጠበትን ፕሮግራም ነው ተከታትለን የተመለስ ነው። ሀብታሙና እንግዳቸውን አመሰግናለሁኝ። ቀጣዩ ዝግጅታችን ደግሞ ሳምንታዊ የአፍሪካ ነክ ርዕሶች ነው። በጋና ምርጫ የቀድሞ ፕሬዝዳንት አሸነፉ። የገዢ ፓርቲ ጩ ምክትል ፕሬዝዳንቱ መሸነፋቸውም ተቀብሏል። አንዱ የአፍሪካ ነክ ርዕሰ ጉዳዮች ትኩረት የሚሄ ነው። ሁለተኛው ደግሞ የናሚቢያ የመጀመሪያ ሴት ፕሬዝዳንት ምርጫን ይመለከታል። በመጨረሻም የተባበሩት መንግስታት ዋና ጸሐፊ ቡድን በቡድን ሀያ ሊቀመንበር ወደምትመራው ደቡብ አፍሪካ መምራታቸውን ይመለከታል። ቆንጅት ታዬ ሁሉንም አጠናቅራ እንደሚከተለው ታቀርባለች።
የቀድሞው የጋና ፕሬዝደንት ጆን ድራሃሚ ማሃማ ለሁለተኛ ጊዜ በመመረጥ ታሪክ ሰርተዋል። ገዢውን ፓርቲ የኢኮኖሚ ቀውሶች አያያዙን ያልወደዱለት መራጮች በድምጻቸው የቀጡት ሲሆን ፓርቲው ትናንት መሸነፉን ተቀብሏል። የገዢው የአዲሱ የአርበኞች ፓርቲ ፕሬዝደንታዊ እጩ ምክትል ፕሬዝደንቱ ማሃማዱ ባውሚያ የኑሮ ውድነት ያበሳጨው ህዝብ ለውጥ መፈለጉን አምነው ተቀብለዋል።
As committed Democrats, we pledge to ensure that we have a very smooth transition so that the business
ቁርጠኞች የሆነን ዲሞክራቶች እንደመሆናችን የመንግስት ራስ አይደናቀፍ ለመቀጠል ይችል ዘንድ ሽግግሩ በደመከናውን እንደምናረጋግጥ ቃል እንገባለን። ብሔራዊ አርበኞች ፓርቲ NPP ለሚመጣው መንግስት የሚያስፈልገውን ድጋፍ በመስጠት ኃላፊነት ይወጣል።
ደርሳቸው በዘንድሮው ምርጫ መሸነፍም ገዢው NPP በፕሬዝዳንት ናና አኩፎ አዶ መሪነት ያሳለፈው የ8 ዓመታት የስልጣን ዘመን አክትሟል። የኋለኛው የናና አኩፎ አዶ የስልጣን ዘመን ምዕራብ አፍሪካዊቱ ሀገር ከምንጊዜውም የከፋ የኢኮኖሚ ትርምስ ውስጥ የገባችበት፣ እዳዋን ለመክፈል ያልቻለችበት ደረጃም የደረሰችበት ነበር። የቀድሞው ፕሬዝዳንት ማሃማ ደጋፊዎች አክራ በሚገኘው የፓርቲያቸው የዘመቻ ጽህፈት ቤት ደጃፍ ላይ የፓርቲውን አረንጓዴ፣ ነጭና ቀይ ቀለም ያለው ባንዲራ ያውለበለቡ በሆታ ደስታቸውን ገልጸዋል። ላይላ አልሐሳን የማሃማ ደጋፊ ናቸው።
Ghana is green and Ghana won and we are happy. We are very very happy.
ጋና አረንጓዴ ነች። ጋና አሸንፋለች። ደስ ብሎናል። የተከበሩ ጆን ዳርማኒ ማሃማ በማሸነፋቸው ደስ ብሎናል። ተመልሰው ወደ ስልጣን አይመጡም ብለው ነበር፣ ግን መጥተዋል። ጋና ሊገነቡልን መጥተዋል። ትምህርት ቤት ያስፈልገናል። ሆስፒታል ያስፈልገናል። ስራ እንፈልጋለን። አሁን ኢኮኖሚያችን 24 ሰዓት ሊንቀሳቀስ ነው።
የ66 ዓመቱ ማሃማና ፓርቲያቸው ብሔራዊ ዲሞክራቲክ ኮንግረስ ፓርቲ እንደ አውሮፓውያን የዘመን አቆጣጠር ከ2012 ዓመተ ምህረት እስከ 2017 ጋናን መርቷል። ቀጣዩ የአፍሪካ ነክ ርዕሶች ዘገባ ደግሞ ወደ ናሚቢያ ይወስደናል። የናሚቢያ የመጀመሪያ ሴት ፕሬዝዳንት ሆነው የተመረጡት ኔቱምቦ ናንዲ ኢንዳይትዋ አስተዳደሩን ሲረከቡ ቅድሚያ ትኩረት ከሚሰጧቸው ጉዳዮች መካከል አንዱ ሰሜኑን ከደቡባዊው አካባቢ የከፈለውን ሬድ ላይን በሚል ስያሜ የሚታወቀውን አጥር ማስወገድ እንደሚሆን አሳውቀዋል። የናሚቢያ የዘመነ ቅኝ አገዛዝ ቅሪት የሆነው ድንበር በሰሜኑና በደቡቡ የሀገሪቱ ክፍሎች መሃል የግብርና ውጤቶች በተለይም ስጋ እንዳይገባ ለመቆጣጠር የታለመ ነው። እንደ አውሮፓውያን የዘመን አቆጣጠር በ1890ዎቹ ዓመታት የቀንድ ከብቶች በሽታ ወረርሽኝ ሲቀሰቀስ ጀርመኖቹ ቅኝ ገዢዎች በሰሜኑና በደቡቡ የሀገሪቱ ክፍሎች መካከል የቀንድ ከብቶች ዝውውር በነጻ ይካሄድ የነበረውን ከለከሉ። ክልከላው በደቡብ አፍሪካ አገዛዝ ዘመንም ጸንቶ የቀጠለ ሲሆን በ1960ዎቹ ዓመታት ያገዛዙ ባለስልጣናት ሰሜኑን ክፍል ከደቡቡ አካባቢ የሚለይ ወደ 1000 ኪሎ ሜትር ገደማ ርዝማኔ ያለው አጥር ሰሩ። በአጥሩ ሰዎች በነጻነት ሊገቡ ሊወጡ ይችላሉ። አትክልት፣ ፍራፍሬና ስጋ የመሳሰሉ የግብርና ውጤቶችን ግን ማስገባት ክልክል ነው። ባለፈው ወር በተካሄደው የምክር ቤት አባላት ምርጫ በሶስተኛነት ያጠናቀቀው AR ንቅናቄ የተባለው የፖለቲካ ፓርቲ በተለምዶ ቀዩ መስመር ተብሎ የሚጠራውን ይህንን አጥር እንዲያፈርስ ለማስገደድ በሀገሪቱ መንግስት ላይ ክስ መስርቷል። መንግስት አጥሩን እስካሁን እንዳለ ማቆየቱ በአብዛኛው በሰሜኑ የሀገሪቱ ክፍል የሚኖሩትንና የሀገሪቱን ህዝብ አብላጫ ቁጥር የሚይዙትን ጥቁሮቹን ዜጎች በኢኮኖሚ እየጎዳ ነው ብሏል። የኤአር ንቅናቄ ፓርቲ የምክር ቤት አባል ጆርጅ ካምባላ ለቪኦኤ በሰጡት ቃል አጥሩ እንዲወገድ ያዝነው ጥሪ የሰሜን ናሚቢያ መራጮች ድጋፍ ያለው ነው ብለዋል።
ቀይ
መስመር አጥርን በሚመለከት ሶስት ጥናቶች ተካሂደዋል። ሶስቱም ጥናቶች ይፈስ የሚል ምክር ሀሳብን ያቀረቡት ምክንያቱም አንዴ ያጥር ከፈረሰ የግብርናው ዘርፍ ለኢኮኖሚው አሁን የሚያበረክተው አስተዋጽኦ በሶስት እጥፍ ያድጋል።
ናሚቢያ ወደ ውጭ ከመትልካቸው ዋና ዋና ምርቶቿ መካከል አንዱ ስጋ ነው። እንደ አውሮፓውያን አቆጣጠር በዚህ በ2024 ዓመተ ምህረት መጀመሪያ ወደ ውጭ ከላከቻቸው የስጋ ውጤቶች ውስጥ 42 ከመቶ ወደ አውሮፓ ህብረት ሀገሮች የተላከ ነው። ሆኖም ስጋው በጠቅላላ ከቀዩ መስመር ወይም ከሬድ ላይን አጥር በስተደቡብ ባለው የናሚቢያ አካባቢ የተመረተ ነው። አዲስ ተመራጯ ፕሬዝዳንት ኔቱምቦ ናንዲ ኢንዳይቷ ባለፈው ሳምንት በአንድ ጋዜጣዊ ጉባኤ ላይ ቪኦኤ ላቀረበላቸው ጥያቄ በሰጡት መልስ አሁን ኤአር ንቅናቄ ፓርቲ የፖለቲካ ነጥብ ለማስቆጠር ብሎ ነው እንጂ ከስድስት ዓመታት በፊት በተካሄደ አገር አቀፍ የመሬት ጉዳይ ጉባኤ ላይ አጥሩ መፍረስ እንዳለበት ስምምነት ተደርጎበታል ብለዋል።
ኢኮኖሚው ላይ አስተዋጽኦ ይኖረዋል። በዚህ ምክንያት መንግስታችን ቀስ በቀስ ስራ ላይ የሚያወለውን እቅድ እያዘጋጀ ነው። እዚያ ደረጃ ቀስ በቀስ ለመድረስ የምንችልበትን እቅድ ጀምረነዋል። ያጋጣሚ ነገር ሆኖ ነው እንጂ ውሳኔው አገራዊ ውሳኔ ነው።
አጥሩ መቼ እንደሚፈርስ አሁን የወጣ የጊዜ ሰሌዳ የለም። በደቡባዊ ናሚቢያ የንግድ እርሻ ባለቤት ገበሬ የሆኑት የቀድሞ ጠቅላይ ሚኒስትር ናሃሳንጉላ ያጥሩ መፍረስ ጉዳይ የሰሜን ናሚቢያ ገበሬዎች አንዳንዴ ከብቶቻቸውን ለግጦሽ ወደ አንጎላ ግዛት ይዘው ስለሚገቡ የተወሳሰበ ነው ይላሉ። አጥሩ የቅኝ አገዛዝ ዘመን ቅሪት ይሁን እንጂ የናሚቢያ የስጋ ሀብት ከበሽታ ነጻ ሆኖ ወደ አውሮፓ ገበያዎች መቅረብ እንዲችል ረድቷል ይላሉ። በሰሜን አካባቢ የቀንድ ከብቶች በሽታ በየጊዜው የሚቀሰቀስ መሆኑንም አንስተዋል።
የተወሳሰበ ጉዳይ ነው። እንደምታውቁት ሰሜናዊ ናሚቢያ ከልክ በላይ ብዛት ያለው ህዝብ ነው የሚኖረው። አንዳንዶቹ ገበሬዎች ከብቶቻቸውን ለግጦሽ እስከ አንጎላ ድረስ ነርተው ይሄዳሉ። ስለዚህ ወሰኑን መፍረስ ከተፈለገ አጥሩ ማፍረስ ነው። ደግሞም ከአንጎላ ጋር የከብቶችን ክትባት በሚመለከት በትብብር መስራት ያስፈልጋል። በየጊዜው መከተባቸውን ማረጋገጥ ያስፈልጋል።
ኤአር ንቅናቄ ፓርቲ አጥሩ እንዲፈርስ ለፍርድ ቤት ያስገባው አቤቱታ እንደ አውሮፓውያን አቆጣጠር ጥር 21 ቀን እንደሚሰማና ችሎቱ 10 ቀን ድረስ እንደሚወስድ ተመልክቷል። ይሁን እንጂ ጉዳዩ የተወሳሰበ ከመሆኑ አኳያ ዳኞች ውሳኔ ለመስጠት በርካታ ወራት ሊወስድባቸው እንደሚችል ነው የሚጠበቀው።
ቀጥሎ ደግሞ ሳምንታዊ ስፖርት ዘገባዎችን አብታሙ ስዩም እንደሚከተል ያሰማናል።
ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሳውዲ አረቢያን የ2034 የዓለም ዋንጫ አዘጋጅ አድርጎ ለማጽደቅ በተቃረበበት በአሁኑ ሰዓት የተባበሩት መንግስታት ድርጅት የሰብአዊ መብት ባለስልጣናት የፍልሰተኛ ሰራተኞች የሥራ ሁኔታና መብት ተረጋግጦ እንደሆነ ለማረጋገጥ ጥረት እንደሚያደርጉ ተናግረዋል። ረቡዕ ዕለት 211 አባላቱ የተገኙበት የበይነ መረብ ላይ ስብሰባ ፌዴሬሽኑ ያከናወነ ሲሆን ሳውዲ አረቢያ ብቸኛ ውድድሩን ለማዘጋጀት ጥያቄ ያቀረበች ሀገር በመሆኗ ከላንዳች የድምፅ አሰጣጥ ስነስርዓት አዘጋጅ መሆኗ ጉዳይ የቆረጠለት ይመስላል። ሳውዲ አረቢያ ውድድሩ ከሚከናወንባቸው 15 ስቴዲየሞች መካከል 8ቱን እንደ አዲስ ለመገንባት ያቀደች ሲሆን ከዚህ በተጨማሪ 175,000 የሆቴል ክፍሎችን ከውድድሩ ቀን በፊት ለማጠናቀቅ ትሻለች። ለዚህ ሰፊ ግንባታ ለሚውለው ጉልበት ደግሞ ሀገሪቱ ከሌሎች ሀገራት በሚመጡ በተለይም ደቡብ እስያውያን ሰራተኞች ላይ ተስፋ ጥላለች። የለውጥ አቀንቃኞች የሀገሪቱ የሥራ ሕግ የኒህን ሰራተኞች መብት አያስጠብቅም በሚል ስጋት አላቸው። በካታር ዓለም ዋንጫ ወቅት የታዩ የሰራተኞች በደል በሳውዲ አረቢያ እንዳይደገምም ሀሳብ ገብቷቸዋል። ሰኞ ዕለት የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በተባበሩት መንግስታት የሰብአዊ መብቶች ቀን ዋዜማ ላይ በነበረ ጋዜጣዊ መግለጫ ላይ እንደተናገሩት በዓለም ዋንጫ ጉዳዮች ላይ ድርጅታቸው ከፌዴሬሽኑ ጋር በቀጥታ ባይነጋገርም ትልልቅ ስፖርታዊ ክንውኖች ሲጸነሱ ብቻ ሳይሆን ሲከናወኑ ከሰብአዊ መብት የማይነጣጠሉ ስለመሆናቸው ማረጋገጥ የተቋማቸው ተግባር መሆኑን አስታውሰዋል። ሳውዲ አረቢያ ውስጥ ስለተንሰራፋው የጉልበት ብዝበዛ የሚቀርቡት የቀደሙ ክሶች ሁለት የሰራተኞች ማህበራት ያቀረቡትን አቤቱታ ተከትሎ በተባበሩት መንግስታት ድርጅት የሚደገፈው ዓለም አቀፍ የሰራተኞች ድርጅት የምርመራ ዶሴ አካል ሆኗል። ሁለት የዩናይትድ ስቴትስ የህዝብ እንደራሴዎች የሳውዲ አረቢያን የሰብአዊ መብት ጥሰት ማህደሮች በማንሳት ፊፋ ሌላ አዘጋጅ እንዲመርጥ ጥሪ አቅርበዋል። የፊፋ ፕሬዚደንት ጂያኒ ኢንፋንቲኖ ከልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር የጠበቀ ግንኙነት ቢፈጥሩም ሳውዲ አረቢያ የዓለም ዋንጫ እንድታዘጋጅ ከመወሰኑ በፊት ቅርበታቸውን ሁኔታዎችን ለመለወጥ አልተጠቀሙም በሚል ተወቅሰዋል። የሳውዲ ባለስልጣናት ከሀገር ውስጥ የሰራተኞች ተቋማትና ከዓለም አቀፉ የሥራ ድርጅት ጋር ለመወያየት በተወሰነ ደረጃ ቃል የገቡ ቢሆንም ዓለም አቀፍ የሰራተኞች ህብረትና የመብት ተቋማት ግን በሀገሪቱ ውስጥ ለመስራት ያላቸው መብት የተወሰነ ወይንም ጭራሹኑ የተከለከለ ሆኖ ቆይቷል።
አድማጮቻችንና ተመልካቾቻችን የአሜሪካ ድምጽ የሰኞ ምሽት ዝግጅታችን ይህን ይመስል ነበር። አስማማየ ነው ያስተናገድኳችሁ። አብራ ያመሸውኝ አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ።